የአሜሪካ ድምጽ ራዲዮ ጣቢያ ነው።
የፕሬስ ነጻነት ቀን በዛሬው ዕለት በልዩ ልዩ እንቅስቃሴዎች በዓለም ዙሪያ በመከበር ላይ ነው።
Well, certainly, look, I mean, we obviously welcome the release of journalists and bloggers. But, you know, press freedom is not only about not jailing.
ጋዜጠኞችና የጦማር ጸሐፊዎች መፈታት እንደ በጎ እምርታ እንመለከታለን። የመገናኛ ብዙሃን ነጻነት ግን ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም። ኢትዮጵያን በተመለከተ የሚያሳስበን በመገናኛ ብዙሃኑ ላይ የተጣለው አፋኝ ሕግ ነው።
አንጀላ ኩንታል ዋና ጽፈት ቤቱን በዚህ በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ፕሮግራም አስተባባሪ ናቸው። ዕለቱን አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
የኢትዮጵያን ብሔሮች ብሔረሰቦችና ሕዝቦች ማሳሰር የሚቻለው አንድም ያለፈውን የኢትዮጵያዊነት አፍሪ ታሪክ እንዲሁም መከራ አለም የመጻዩን ጥሩ ድልና ተስፋ ጋርነት ስሜት አዋህዶ የተመጠነ ሚዛን በማስቀመጥ ነው።
የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ ናቸው። የዚህንም ዝርዝር ይዘናል በዜና መጽሔታችን ክፍለ ጊዜ ይቀርባል።
ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 25 2010 ዓ.ም ምረስ ትርክታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሃዬ ነን።
አቀናባሪያችን ንጉሥ ታምሬ፣ ስርጭት መሐንዲሳችን ጆ ጊል። እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱ የዓለም ዜና።
በዛሬው የዓለም ፕሬስ ነጻነት ዕለት የፕሬስ ነጻነት ድርጅቶች ቡድን ዩናይትድ ስቴትስ ውስጥ ያሉት ጋዜጠኞች ለገጠማቸው ተግዳሮት ትኩረት ሰጥቷል። ጋዜጠኞች ክስ፣ የመንግስት ኢንፎርሜሽን ገደብ፣ የፖለቲከኞች ስም ማጥፋት፣ አካላዊ ጥቃትና እስራት እንደሚገጥማቸው የወጣው ዘገባ ጠቅሷል። ከቅርብ ዓመታት ወዲህ በዩናይትድ ስቴትስ የፕሬስ ነጻነት ላይ የሚደቀን አደጋ በሚያሳስብ ሁኔታ እየጨመረ የመሄዱን ጉዳይ መቋቋም ያስፈልጋል ብለዋል የአንቀጽ 19 ዋና ስራ አስኪያጅ ቶማስ ሂውዝ። ይህ አደጋ በዩናይትድ ስቴትስ የመናገር ነጻነት ላይ ተጽዕኖ ማሳደር ብቻ ሳይሆን በዓለም ዙሪያም የሚያስከትለው አደጋ አለ ሲሉም አክለዋል። ለመናገር ነጻነት የሚሟገተው አንቀጽ 19 የተባለው ቡድን ለጋዜጠኞች መብት የቆመው ኮሚቴ፣ ዓለም አቀፍ የመናገር ነጻነት ልውውጥና ሌሎች ተመሳሳይ ዓላማ ያላቸው ቡድኖች የአሜሪካ ጋዜጠኞችን አነጋግሮ ያወጣ ዘገባ ነው ይህን ክስተት የዘረዘረው። በዛሬው ፕሮግራማችን በፕሬስ ነጻነት ላይ ያተኮሩ ዝግጅቶች ይቀርባሉ።
በነ ጉርሜሳ አያኖ መዝገብ በሽብር ወንጀል ክስ ቀርቦባቸው ከነበሩ 22 ሰዎች ውስጥ ከክስ ነጻ ወይንም ክስ ተቋርጦ 21ዱ ሲለቀቁ መምህር ደረጀ መርጋ ሳይለቀቁ መቆየታቸው ይታወሳል። የኦሮሞ ፌዴራሊስት ኮንግሬስ የወጣት ሊግ አባል የሆኑት መምህር ደረጀ መርጋ ከአንድ ሳምንት በፊት ፍርድ ቤት በቀረቡበት ወቅት ችሎትን በመዳፈር ተብለው የሰባት ወር እስር ተፈርዶባቸው ነበር። በትላንትናው ዕለት ለቀጠሮ ተመልሰው በቀረቡበት ወቅት በእኔ ጉርሜሳ አያኖ መዝገብ በቀረበብኝ ክስ ከተያዝኩበት ጊዜ ጀምሮ በአራት ዓመት እስራት እንዲቀጡ ተፈርዶባቸዋል የሚለው ተነቧል። መምህር ደረጀ የቂሊንጦ እስር ቤት መቃጠል ጋርም በተያያዘ ከሌሎች 37 ሰዎች ጋር ፍርድ ቤት እየተመላለሱ መሆናቸውን ጠበቃቸው አቶ ወንድሙ ይብሳ ገልጠዋል። በሌላ በኩል የድሬዳዋ ከተማ ተወላጅ የሆኑት አቶ ቱጁቤ ባሬንቶ በቀረበባቸው የሽብር ወንጀል የ11 ዓመት እስራት ተፈርዶባቸዋል። በተጨማሪም ችሎት በመድፈር ወንጀል 7 ወር የሚል ተፈርዶባቸዋል።
የቻድ ምክር ቤት በያዝነው ሳምንት የፕሬዝደንት ኢድሪስ ዴቢን የስልጣን ጊዜ ሊያራዝም የሚችል አዲስ ህገ መንግስት ለማውጣት ተስማምቷል። ፕሬዝዳንቱ እንደ አውሮፓ አቆጣጠር ከ1990 ዓ.ም አንስቶ ለ28 ዓመታት ያህል ማለት ነው ሀገሪቱን ሲመሩ ቆይቷል። እንደ አውሮፓ አቆጣጠር ከ2005 ዓ.ም ጀምሮ ደግሞ በፕሬዝዳንትነት አገልግለዋል። እንደ አውሮፓ አቆጣጠር ግንቦት 17 ቀን የቡሩንዲ ህዝብ ፕሬዝዳንት ፒየር ንኩሩንዚዛ ለተጨማሪ 16 ዓመታት በስልጣን እንዲቆዩ በሚያስችል የህገ መንግስት ማሻሻያ ላይ ድምጽ ይሰጣል። በኮንጎ ዲሞክራሲያዊ ሪፑብሊክ የፕሬዝዳንት ጆዜፍ ካቢላ የስልጣን ጊዜ ወደ 18 ወራት ከመጠጋ ጊዜ በፊት ያበቃ ቢሆንም ስልጣን አለቅም በማለታቸው የሰብአዊ ቀውስ ሁኔታ እየተባባሰ ሄዷል። ፕሬዝዳንቶች የስልጣን ጊዜ ገደብ በአፍሪካ ሀገሮች ዙሪያ መሰረቱን እየለቀቀ ነው። የአፍሪካ ስትራቴጂያዊ ጥናት ማዕከል በያዝነው ዓመት ያወጣው ጥናት የፕሬዝዳንቶችን የጊዜ ገደብ የሚወስነውን ሕግ መንግስት በተግባር ላይ ያዋሉት ሀገሮች ከ40 ከመቶ ያነሱ መሆናቸውን አሳይቷል። ከሁለት ጊዜ ፕሬዝዳንትነት ስልጣን በኋላ የወረዱት የ15 ሀገሮች መሪዎች ብቻ መሆናቸውን ጥናቱ አመልክቷል።
በዓለም አቀፉ የቀይ መስቀል ኮሚቴ በኩል በስራ ላይ የነበረችው አንዲት ነርስ በሶማሊያ ዋና ከተማ ሞቃዲሾ ውስጥ መጠለፏን ድርጅቱ አረጋገጠ። የቀይ መስቀል ኮሚቴው የሶማሊያ መልእክተኞች ምክትል ኃላፊ ዳንኤል ኦማሊ የባልደረባችን ደህንነት እጅግ አሳስቦናል የሚል መግለጫ አውጥተዋል። ሶማሊያ ውስጥ እጅግ በከፋ ሁኔታ የሚኖሩትን ሰዎች ህይወት ለማትረፍና ጤንነታቸውም እንዲጠበቅ ቀንና ሌት ስትደክም የቆየች ነርስ ናት ሲሉ አክለዋል። ሶኒያ አንቴት ጀርመናዊቱ ነርስ የተለፈችው ከዓለም አቀፉ ቀይ መስቀል ኮሚቴ ቅጥር ግቢ መሆኑንም የሶማሊያ የጸጥታ ደህንነት ሚኒስትር ቃል አቀባይ አብዱል አዚዝ አሊ ኢብራሂም ጠቁመዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስቶርሚ ዳንኤልስ ለተባለችው የወሲብ ፊልም ተዋናይት አፍ ማዘጊያ $130,000 መከፈሉን አረጋግጠዋል። እንደ አውሮፓ አቆጣጠር በ2006 ዓ.ም ከፕሬዚዳንቱ ጋር በጀኔቫ ሆቴል ተኝቻለሁ የምትለው ስቶርሚ ዳንኤልስ ምስጢር እንዳታወጣ ተብሎ ነው ባለፈው ዓመት ከተደረገው ምርጫ በፊት ገንዘብ የተከፈላት። ይሁንና ገንዘቡ የተከፈለው ለምርጫ ዘመቻ ከተዋጣላቸው ገንዘብ እንዳልሆነ ፕሬዝዳንቱ ገልጸዋል። ገንዘቡ የተከፈለው ጠበቃቸው በነበረው ሰው በኩል ሲሆን ለጠበቃው በየወሩ እንደከፈሉት ገልጸዋል።
የሰሜን ኮሪያ ያስረቻቸውን 3 አሜሪካውያን ልትፈታ ወይም ልትለቅ እንደምትችል የዩናይትድ ስቴትስ ባለስልጣናት አመላከቱ። ፕሬዝዳንት ትራምፕ ትላንት ማታ ሁሉ እንደሚያውቀው የበፊቱ አስተዳደር በደቡብ ኮሪያ የከባድ ስራ እስራት ላይ የሚገኙ 3 አሜሪካውያን እንዲፈቱ ሲጠይቅ ቢቆይም አልተሳካለትም ነበር ካሉ በኋላ ተከታተሉ ሲሉም በትዊተር አማካኝነት በጻፉት መልእክት አስፈራዋል። ትራምፕና የሰሜን ኮሪያው መሪ ኪም ጆን ኡን የትናንትና የትና መች እንደሚገናኙ ባይገለጽም ተገናኝተው ለመነጋገር መስማማታቸው ግን የሚታወቅ ነው።
የሰሜን ኮሪያው መሪ ኪም ጆን ኡን የኮሪያን ልሳነ ምድር ከኒክሌር መሳሪያ ነጻ ለማድረግ ቁርጠኛ ነኝ ማለታቸውን የቻይና የውጭ ጉዳይ ሚኒስቴር ገልጿል። የሰሜን ኮሪያው መሪ ዛሬ ፒዮንግያንግ ላይ ከቻይና የውጭ ጉዳይ ሚኒስቴር ዲፕሎማቶች ጋር ተገናኝተው ከተነጋገሩ በኋላ ኪም ጆንግ ኡን ልሳነ ምድሩን ከኒውክሌር ነጻ የማድረጉ ጉዳይ በሰሜን ኮሪያ በኩል ጽኑ አቋሟ ነው ማለታቸውን የቻይናው የውጭ ጉዳይ ሚኒስቴር ጠቁመዋል።
በመጨረሻም በተመሳሳይ ዜና ከፍተኛ ዩናይትድ ስቴትስ የንግድ ልዑካን ቡድን ቤጂንግ ውስጥ ከቻይና ባለስልጣናት ጋር መነጋገር ጀምሯል። ዋሽንግተን በቻይና የምጣኔ ሀብት ፖሊሲ ላይ ያላትን ጽኑ ስጋት ማንሳት ትፈልጋለች። ሁለቱ ወገኖች የንግድ ጦርነትን ወይም ፍትጊያውን ለማስወገድ በሚጥሩበት በአሁኑ ወቅት ተገናኝተው መነጋገሩ አዎንታዊ እርምጃ ተደርጎም ታይቷል። ተንታኞች እንደሚሉት ልዩነታቸውም በዚሁ ስብሰባ ላይ ይፈታል ለማለት ባይቻልም መነጋገር መቀጠላቸው ግን መልካም ነው ተብሏል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ
ኢትዮጵያ ጋዜጠኞችን ዝም ለማሰኘት የምትጠቀምበትን አፋኝ ህጎቿን ካላሻሻለች የመጻፍና የመናገር ነጻነትን የምታፍንበትን የእጅ አዙር አስጨናቂ አካሄድ ካላስተካከለች ጋዜጠኞችን ከስር መልቀቋ ብቻ ነጻ ሀገር ሊያሰኛት አይችልም ሲል ዋና ቢሮውን በዚህ በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ቡድን በእንግሊዝኛው ምህጻረ ቃል ሲፒጂ አስታውቋል። የዛሬውን የዓለም አቀፍ የፕሬስ ቀን በማስመልከት ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
የጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምህጻረ ቃል ሲፒጂ የተሰኘው ዓለም አቀፍ ድርጅት በእስር ላይ የሚገኙ ጋዜጠኞችን ቁጥር ቀምሮ ይፋ በሚያደርግበት ዓመታዊ ሪፖርቱ በአውሮፓውያን ዘመን አቆጣጠር በ2017 ዓ.ም በዓለም ዙሪያ 259 ጋዜጠኞች ታስረው እንደሚገኙና ከዚህም ውስጥ ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብጽና ከኤርትራ ቀጥሎ ሶስተኛ አፋኝ ሀገር ብሏት ነበር። አሁን በእስር ላይ የነበሩ 16 ጋዜጠኞችና የኢንተርኔት ጸሐፊዎች ከእስር ተለቀዋል። ለመጀመሪያ ጊዜም የኢትዮጵያ እስር ቤቶች ከጋዜጠኞችና ከጸሐፊዎች ነጻ ሆነዋል። የነዚህ ጋዜጠኞች ከእስር መለቀቅ ኢትዮጵያን ከፕሬስ ነጻነት አፋኝነት የመጀመሪያ ተርታ ውስጥ ያወጣታል ወይ የሚል ጥያቄ ለጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጂ የአፍሪካ ቀንድ ተከራካሪ አንጀላ ኩንታል አቅርቤላቸው ነበር። አጭር መልስ ሰጥተውኛል። በፍጹም አያወጣትም የሚል ምክንያታቸውን ደግሞ ያስረዳሉ።
Well, certainly, look, I mean, we obviously welcome the release of journalists and bloggers, but, you know, press freedom is not only about not jailing
ጋዜጠኞችና የጦማር ጸሐፊዎች መፈታት እንደ በጎ ምርታ እንመለከተዋለን። የመገናኛ ብዙሃን ነጻነት ግን ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም። ኢትዮጵያን በተመለከተ የሚያሳስበን በመገናኛ ብዙሃኑ ላይ የተጣለው አፋኝ ሕግ ነው። ለመንግስቱም እናቀርበው ጥሪ ቀድሞውንም ጋዜጠኞቹን ለማሰር የዋለው ሕግ ማሻሻልና ይህን እድል ተጠቅመው አመቺ ሁኔታዎችን እንዲፈጥሩ ነው።
የጋዜጠኞች መብት ተሟጋች ድርጅቱ አጥኚ አንጀላ ኩንታል የጠቀሱትና ሊለወጥ ይገባል የሚሉት ሕግ ከዘጠኝ ዓመታት በፊት የጸደቀው የጸረ ሽብር ሕግ ነው። የኢትዮጵያ መንግስት የህዝቡን ደህንነት ለማስጠበቅ ያወጣሁት ነው ቢልም የዚህ ሕግ አንቀጾች እየተጠቀሱ ጋዜጠኞች፣ ጸሐፊዎችና የፖለቲካ ተቀናቃኞች ሲታሰሩ መቆየታቸውን ይጠቅሳሉ። ከሕግ ማሻሻያዎቹ በተጨማሪ ይላሉ አንጀላ ኩንታል
Beyond the legislation, one also has to be concerned about the lack of an independent press in Ethiopia.
ከሕግ ማሻሻያዎች በተጨማሪም የሚያሳስበን ነጻና ገለልተኛ የመገናኛ ብዙሃን መጥፋት ነው። በኢትዮጵያ ባለፉት 3 ዓመታት በርካታ የመገናኛ ብዙሃን ተዘግተዋል ወይንም ህትመታቸውን አቋርጠዋል። እነዚህ የተዘጉ የመገናኛ ብዙሃን አልተከፈቱም። በተደጋጋሚ የኢንተርኔት አገልግሎት መቋረጡና ሌሎችም ችግሮችም ይታያሉ።
አንጀላ በ1997 ዓ.ም በወጣው የወንጀል ህግ ላይ የተካተቱ ጋዜጠኞች ስራቸውን በነጻነት እንዳይሰሩ የሚያደርገው አሸማቃቂ ህግና የፕሬስ ህጉን ነጻነትን የሚያሳጡ ናቸው ይላሉ። በአጠቃላይ በኢትዮጵያ ጋዜጠኞችና የመገናኛ ብዙሃን ብቻ ሳይሆኑ ህዝቡም የመናገር ነጻነቱና መረጃ የማግኘት ሰብአዊ መብቱ ሊከበር ይገባል ይላሉ አንጀላ ኩንታል።
Media freedom isn't about, you know, freedom for journalists. It's also about freedom for citizens as a whole. That they have the
የመገናኛ ብዙሃን ነጻነት ሐሳብን የመግለጽ ነጻነት ለጋዜጠኞች ብቻ ሳይሆን ለዜጎችም ጭምር የተሰጠ መብት ነው። ዜጎች መረጃ የማግኘት መብትና ነጻነት አላቸው። ይህንን መረጃ ደግሞ ከመረጡትና ከፈለጉት ምንጭ ማግኘት መብታቸው ሊጠበቅ ይገባል። ልማታዊ ጋዜጠኝነት ብቻ አጠቃላይ የኢትዮጵያውያንን ጥያቄዎች፣ ፍላጎቶችና ስሜቶች አያሳይም። በሌሎች ጉዳዮች ላይ የሚያተኩሩ ዘገባዎች ለማህበረሰቡ አስፈላጊ ናቸው።
ኢትዮጵያ የፕሬስ ነጻነት አፋኝ ሀገር መሆኗ ተጠቅሶ ሪፖርቶች ሲቀርቡባት የሲፒጂውም ሆነ የ2017ቱ የመጀመሪያው አይደለም። የመናገርና የመጻፍ ነጻነትን የሚገመግሙ ዓለም አቀፍ ተቋማት በሙሉ ሁሌም በሚያወጡት ሪፖርታቸው በኢትዮጵያ ለሰብአዊ መብት መከበር የቆሙ መንግስቱን የሚተቹና የሚያጋልጡ ጋዜጠኞችን በማሰርና በማሳደድ ከሙያው በማስወጣት ከፍተኛ ወቀስ ያቀርብባታል። ድንበር የለሽ ሪፖርተሮች RSF የሚባለው የፕሬስ ነጻነት ተሟጋች ቡድን ኢትዮጵያ በፕሬስ ነጻነት ይዞታ ከ180 ሀገሮች 150ኛ ቦታ ላይ አስቀምጧታል። የሲፒጂዋ አንጀላ በአንድ ሀገር የፕሬስ ነጻነት ሲታፈን የሚታፈኑት ጋዜጠኞች ብቻ ሳይሆኑ ዜጎች ናቸው ይላሉ። መገናኛ ብዙሃን ሲገደብ ዜጎች ነጻና ገለልተኛ ከሆኑ የመገናኛ ብዙሃን መረጃ አግኝተው የራሳቸውን ውሳኔ እንዳይወስኑ ይገደባሉ ማለት ነው ብለዋል። ኢትዮጵያ ውስጥ ያለው የፕሬስ ነጻነት በእስር በስደትና በመታፈን መካከል የሚገኝ እንደሆነ ሲነገር ቆይቷል። ዋዜማ የተሰኘው የኢንተርኔት ሬዲዮ አዘጋጆች ይህንን የኢትዮጵያን የመገናኛ ብዙሃን ይዞታ የሚያሳይ ሪፖርት አዘጋጅተው አውጥተዋል። ከአዘጋጆቹ አንዱና በዩናይትድ ስቴትስ በስደት ላይ የሚገኘው ጋዜጠኛ አርጋው አሽኔ የሪፖርቱ አጠቃላይ ይዘትና አላማው ምን እንደሆነ ጠይቀው ነበር።
ያጠቃላይ ይዘቱ በኢትዮጵያ በተለይም ደግሞ ከ1997 የምርጫ ተከትሎ ከነበረው የፖለቲካ ሁኔታ በኋላ የኢትዮጵያ ሚዲያ ምን ይመስላል የሚለው የበለጠ አጽንኦት የሰጠ ነው። በኢትዮጵያ ውስጥ አጠቃላይ ሰዎች መረጃ ለማግኘት ያላቸው አክሰስ ወይ መድል ምን ይመስላል፣ የመገናኛ ብዙሃን መረጃ ለመስጠት ያላቸው ዝግጁነት ምን ይመስላል የሚለው ነው። በዛ ረገድ የህትመት የብሮድካስት ወይ የሬዲዮና የቴሌቪዥን እንዲሁም የኢንተርኔት ተደራሽነትን ለመመልከት ሞክረናል እና በ12 ዓመታት ውስጥ መንግስት ከፈጠረው የህግ ተጽዕኖ ላይ የጸረ ሽብር ህግ፣ ሌሎች ህጎችን አውጥቶ ከፈጠረው የማፈን ዘዴ በተጨማሪ ሚዲያዎቹ ያለባቸውን የኢኮኖሚ ሁኔታ፣ የባለሙያ ደረጃ፣ የስርጭት ሁኔታ፣ በህዝቡም ዘንድ ያላቸው ተቀባይነትን ሁኔታ የገመገምንበትና በአጠቃላይ በሀገር ቤት ያለው የመገናኛ ብዙሀን የመጫወቻው ሜዳ ምን ይመስላል የሚለውን የሚመለከት አጠቃላይ ዝርዝር ይደረግ ነው።
ይሄ በጣም ሰፊ ነው። ሁሉንም የሚዳስስና የሚያካትት ነው። በዝርዝር ማየት ያስፈልጋል። ግን እንደው በአጠቃላይው በድፍኑ ስናየው አሁን ባለው ሁኔታ ምን ውጤት አገኛችሁ?
ያገኘነው ሁኔታ በኢትዮጵያ ያለው የመገናኛ ብዙሃን እጅግ በሚያሳፍርም በሚያስደነግጥም ሁኔታ በዝቅተኛ ሁኔታ ላይ እና በአስቸጋሪ ሁኔታ ላይ ሪፖርቱ ያረጋግጣል። ለዚህም በማስረጃ ያቀርባል። የትኛውም አፍሪካ ሀገር ያነሰ ደረጃ ላይ እንዳለን የሚያሳይ ነው። ኢትዮጵያ ካላት የህዝብ ቁጥርና ካለን ተለያይነት ወይም ዳይቨርሲቲ አንጻር ያሉን የመገናኛ ብዙሃን ውጤቶች በጣም በቁጥርም በጥራትም በጣም ዝቅተኛ መሆናቸውን ነው የሚያሳየው። በጣም ብዙ ገና መሰራት ያለበት ወይም መቀየር ያለበት እንደሆነ ለመረዳት ይቻላል። ሪፖርቱ እንደተመረቀ
እንግዲህ ኢትዮጵያ ለረጅም ጊዜ የዓለም አቀፍ ተቋማት የሰብአዊ መብት ይዞታን የሰብአዊ መብት ሲባል እንግዲህ የመናገር፣ የመጻፍ፣ የማንበብ መብትን ይጨምራልና እነዚህን ይዞታ የሚገመግሙ ዓለም አቀፍም አገር ውስጥም ያሉ ተቋማት ግለሰቦችም ባለሙያዎችም በሚያወጧቸው ሪፖርቶች እና በሚዘገቡ ዘገባዎች ጋዜጠኞች እስር ቤት እንደሆኑ እስር ቤትም ከቀቡ በኋላ የሚፈጸሙባቸው የሰብአዊ መብት ጥሰቶችም እየወጡ ለዘገባ ይቀርቡ ነበር። አሁን ለመጀመሪያ ጊዜ የኢትዮጵያ እስር ቤቶች 16 ጋዜጠኞች እስር ቤት ነበሩ። አሁን ከእስር ተለቀዋል። እስር ቤቶቹ ከጋዜጠኞች ነጻ ሆነዋል። ይሄ የመሻሻልን ሁኔታ አያሳይም?
ይሄ አንድ እርምጃ ነው፣ በጎ እርምጃ ነው፣ ጥሩ ነው። ግን የኢትዮጵያ ሚዲያ ጋዜጠኞችን ከማሰርና ከመፍታት በበለጠም ብዙ መሻሻል የሚገባቸው ነገሮች እንዳሉ ያመለክታል። ምክንያቱም የመገናኛ ብዙሀን የገቢ ምንጭ እንዳይኖራቸው የሚያደርጉ የተለያዩ አሰራሮች ተለምደዋል። በሀገሪቱ ውስጥ መረጃ ለማግኘትም ይቸገራሉ። በህዝቡ ዘንድም ተአማኒነት እንዳይኖራቸው፣ ህዝቡም ጋዜጣ የማንበብ ልምዱ ከእለት ወደ እለት እንዲያሽቆለቁል ተደርጓል። ምክንያቱም በሀገሪቱ ባለው አጠቃላይ የፖለቲካ ሁኔታ ምክንያት አንቺም እንደምታውቂው ጋዜጦች በአብዛኛው ዋና ዋና ጥቂት ከተሞች አለበለዚያም አዲስ አበባ ብቻ ነው ጋዜጣ የሚቀርበው። ስለዚህ በግል የህትመት ሚዲያ ላይ ለተሳተፉት በጣም ትልቅ ፈተና ከፊታቸው ይጠብቃቸዋል። በእርግጥ በርካታ የግል ራዲዮና የቴሌቪዥን አገልግሎቶች አሁን እየተጀመሩ ነው። እነዚህ ግን አብዛኞቹ መዝናኛ ላይ ያተኮሩና በሀገራዊ ጉዳይ ላይ ወይም ደግሞ በእለት እለት የህዝቡ የኑሮ ሁኔታ ላይ የሚያተኩሩ አይደሉ። ስለዚህ በሀገር ቤት 63 የሚሆኑ ሬዲዮ ጣቢያዎች አሉ። አሁን ኮሚኒቲ ሬዲዮ የተለያዩትን ጨምሮ ለ63 ሬዲዮ ፈቃድ ተሰጥቷል። በሳተላይት የሚተላለፉ ከውጭ ሀገር ብዙ ቴሌቪዥኖችም አሁን እየመጡ ነው። ግን እነዚህ ሁሉ የኢትዮጵያን ህዝብ የመረጃ ጥማት ጥያቄ የሚመልሱ አይደሉም። በኢንተርኔትም የሚመጡ መረጃዎች አሉ። ያም ደግሞ በቂ አይደለም። ሁሉም ላይ በየዘርፉ የተቀመጠ ጋሬጣ ወይም ግርዶሽ አለ። ያንን ፈተና ማለፍ ገና ይጠበቅብናል እና እስረኞችን ማሰር እና መፍታት በጎ እርምጃ ከሰባዊ አይን ካየ ነው በጣም ትልቅ እርምጃ ነው። ግን ደግሞ ጋዜጠኞቹ ታስረው ከወጡ በኋላ ደግሞ ስራ መስራት የሚችሉበት ድባብ በመንግስት በኩል መፈጠር አለበት። ሌሎች አካላትም ድጋፍ ማድረግ አለባቸው እንዲሻሻሉ ነው። ምክንያቱም ችግራችን ከመታሰርና ከመፈታትም በላይ ነው።
በቅርቡ ከእስር ከተፈቱት ጋዜጠኞች መካከል አንዱና መንግስቱን በመተቸት የሚታወቀው አሁን ከህትመት ውጪ የሆኑት የፍትህ የልዕልና የአዲስ ታይምስ እና የፋክት ጋዜጣና መጽሔቶች አዘጋጅ ሆነው ጋዜጠኛ ተመስገን ደሳለኝ የጋዜጠኞችን መፈታት ከማወደስ በፊት ቀድሞ ሊታይ የሚገባው ጉዳይ እንዴት ተፈቱ የሚለው ነው ይላል።
ሁላችንም እስከምናውቀው ድረስ ባለፉት 3 አመታት ውስጥ በኦሮሚያና አንዳንድ የአማራ አካባቢዎች ከፍተኛ የሆነ የህዝብ ቁጣዎች ነበሩ። የዚህ የህዝብ ቁጣ ውጤት ካመጣበት አንዱ ጉዳይ ሆኖ የሚክሰር ክፍል ከባድ ነው በኋላ እንለማመጥቷል። እንደለማ ከመጡ በኋላ ደግሞ ካለው ጉዳይ ጋር ሁለት ውጤቶችን አያይዘን ማየት እንችላለን። አንደኛው እንደለማ የመጡት የህዝብ ጥያቄ ተደላድሎ ሲሆን ከዚህ ጥያቄዎችን ያንኛው ለድረስ የፖለቲካና የህሊና ስሜት ልክሰት የሚል የመሆኑ ጉዳይ ነው። ስለዚህ አዲሱ የወሪድ አመራር ይህን ጥያቄ ወደ ጎን ቢገፋው በስልጣኑ አስጊ ስለሚሆንበት ምን አደረገ በቀጥታ ኢህአዴግ ውስጥ ወሰደና የመታገያ አጀንዳ አደረገው። በዚህ ውጤት አመጣ እሰዎች ተፈቱ። ሁለተኛው ደግሞ ብዙም አይደለም ይህን መሰለ የስልጣን መንገራቀጥን ተከትሎ የሚመጣ ሽግግር ሲሆን አዲስ መቱ ታሪክ መስሎ መታየት ለተቀባይነት ያለውን ጠቀሜታ ስለሚያውቀው ከሚወስዳቸው ቀዳሚ እርምጃዎች ተብሎ ከሚታሰቡት የመጀመሪያዎቹ በፖሊስ የታሰሩ ሰዎችን መፍታት ነው። ይህም በተወሰነ ጊዜ ነጻነት የሚያስመስሉ ነገሮችን የሚያደርጉባቸው ሁኔታዎች እንዳሉ ይታሉ።
እስረኛ ጋዜጠኞች ከመፈታታቸው በላይ ከዚህ በኋላ አሰሪ ሁኔታ ይኖራል ወይ የሚለው ጥያቄ ወሳኙ ነውም ብሏል።
እዚህ ጋዜጣ መነሳት ያለበት ጉዳይ የተፈቱ ጋዜጠኞች የታሰሩበት አዋጅ አሁንም ተዋለ መሆኑ ዓለም መፍታት የለበት ነው። የተፈቱ ጋዜጠኞች ሲታሰሩ አሸባሪ ተብሎ ነው የጋዜጠኞች ሙያቸው ሁሉ ተክሎ ነው የታሰሩ። ሁላችንም እንደምናስታውሰው ጋዜጠኞችን ካሰበ ያለ ሁሉም አሸባሪ ብሎ ሲከል አጋጣሚ እኔም ብቻ ነው በጋዜጠኞች የተከሰሱ። እንግዲህ አዲስ አመራር አሸባሪ ተብሎ በጋዜጠኞች ስራቸው ብቻ ተከሰው እያወቀ ከተፈቱ በኋላም ስለ ጋዜጠኝነታቸው እውቅና ሲሰጥ አላየንም። እንግዲህ ኢትዮጵያ ውስጥ የፕሬስ ነጻነት አለ ወይስ የለም የሚለውን ጥያቄ በደንብ ለመመለስ ከዚህ በኋላ 6 ወር መጠበቅ
የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ ተወካይ አንጀላ ኩንታል በቅርቡ 120 ድርጅቶችና አፍሪካውያን ጸሐፊዎችና ደራሲዎች የፈረሙት አቤቱታ ለአፍሪካ ህብረት ኮሚሽን ቀርቧል። በዚህም የስም ማጥፋት ወንጀልና ተያዥ የመገናኛ ብዙሃን ህጎች እንዲሻሻሉ ተጠይቋል። አዲሱ የኢትዮጵያ መንግስት አስተዳደር ከጎረቤት ኤርትራ ወይም ከሌሎች አንዳንድ አካባቢዎች የተሻለ ምላሽ ይኖረዋል የሚል ተስፋ አለን ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ምስራቅ አፍሪካ አሁንም ለጋዜጠኞች አስቸጋሪ ቦታ እንደሆነ ለመረጃ ነጻነት የሚሟገተው አንቀጽ 19 አስታወቀ። የሰብአዊ መብት ተከራካሪው አምነስቲ ኢንተርናሽናል ዛሬ በኬንያ ናይሮቢ መረጃ ነጻነት ቀን መታሰቢያ ፕሮግራም ላይ ባቀረበው ሪፖርት የኬንያ የ 2010 ዓመተ ምህረት ምርጫ ተከትሎ በጋዜጠኞች ላይ የሚደርስ ጥቃት መብዛቱን፣ ታንዛኒያ በጦማሪዎች ላይ ክፍያን የሚያስገድድ ህግ ማጽደቋና ኡጋንዳ ደግሞ በቅርቡ የማህበራዊ ሚዲያ አጠቃቀም ላይ ታሪፍ ለመጣል ማሳወቋ የመረጃ ነጻነት በምስራቅ አፍሪካ ይበስኑ እንዲያሽቆለቁል ማድረጉን የአንቀጽ 19 የምስራቅ አፍሪካ ቦርድ ሰብሳቢ ጆን ጋሺ ተናግረዋል። በዝግጅቱ ላይ በቅርቡ ከእስር የተለቀቀው ጋዜጠኛ እስክንድር ነጋ ለታዳሚዎች በምስራቅ አፍሪካ ነጻ ፕረስ እንዳይተገበር እንቅፋት የሆኑት የሀገር መሪዎች ናቸው ሲል ተችቷል። ገልሞ ዳዊት ተጨማሪ ዝርዝር አለው።
ምስራቅ አፍሪካ ለጋዜጠኝነት አስቸጋሪ መሆኑን አርቲክል 19 አስታወቀ። መቀመጫውን እንግሊዝ ያደረገውና ሐሳብን በነጻነት ለመግለጽ መብት እንዲሁም ለመረጃ ነጻነት የሚሟገተው የድርጅት በቀጠናው በተለይ በሶማሊያና በኤርትራ በጋዜጠኞች ላይ የሚደርሰው ጥቃት እንዳሳሰበው አስታውቋል። ዛሬ የዓለም የፕሬስ ነጻነት ቀን ለማሰብ አምነስቲ ኢንተርናሽናል ኬንያ ቢሮ ባዘጋጀው ፕሮግራም ላይ የአርቲክል 19 ምስራቅ አፍሪካ ቦርድ ሰብሳቢ ሚስተር ጆን ጋሺ ስለ አጠቃላይ የምስራቅ አፍሪካ ጋዜጠኞች መብት እንደሚከተለው ገልጸዋል።
Somalia in the world ranking continues to be the most dangerous place for a journalist to be.
ሶማሊያ ለጋዜጠኞች አደገኛ ቦታ መሆኑ አቀጥሏል። ከዚያ ኤርትራን እናገኛለን። እርሷም እንደተዘጋ ሱቅ ነች። ኢትዮጵያም በዚህ ረገድ ጥሩ ነገር የላትም። ሌላ በቀጠናው ለጋዜጠኞች አደጋ የሆነችም አለች፣ ደቡብ ሱዳን። የቡሩንዲ ጉዳይም አለ። በሩዋንዳ ደግሞ ሌላ አሳሳቢ ነገር ተከስቷል። በተለይ ወደ ነጻ ፕሬሱ ስንመጣ በሩዋንዳም ተመሳሳይ ችግር እናገኛለን።
ሚስተር ጆን በኬንያ በታንዛኒያና በኡጋንዳ ያለውን የመረጃ ነጻነት ችግር ለይተው አስቀምጠዋል። በኬንያ ጋዜጠኞች ላይ ጥቃት የሚደርሰው ወቅቶችን ጠብቆ እንደሆነ ነው ያነሱት። በተለይ ባለፈው የኬንያ ምርጫ ወቅት በጋዜጠኞችና በሚዲያ ተቋማት ላይ የተለያዩ ጥቃቶች ደርሰው እንደነበር የድርጅታቸው ሪፖርት ያቀርቡ ገልጸዋል። እንደምሳሌም በባለፈው ነሐሴ 2009 የኬንያ ምርጫ ጊዜ በጋዜጠኞች ላይ 29 ጥቃት መድረሱን፣ በጥቅምት 2010 የኬንያ ፕሬዝዳንታዊ ምርጫ በድጋሚ ሲደረግም በተመሳሳይ በጋዜጠኞች ላይ 12 ጥቃቶች ደርሰው ድርጅታቸው እንደመዘገበ አንስተዋል። ሌላው በሪፖርቱ የተካተተችው ታንዛኒያ ናት። ታንዛኒያ ሚያዝያ ወር ላይ ያስተላለፈችው የኤሌክትሮኒክና ግንኙነት አዋጅ ለአገሪቱ የመረጃና ግንኙነት ባለስልጣን ከገደብ ውጪ የሆነ መብት ስለሚሰጥ የመረጃ ነጻነትን ይጋፋል ሲል ተችተዋል። በተጨማሪም በታንዛኒያ ፓርላማ የጸደቀው ይህ አዋጅ ጦማሪዎች ለገዛቸው ክፍያ እንዲጠየቁም ያስገድዳል። ሚስተር ጆን በኡጋንዳ ስላለው ሁኔታ በቅርቡ የሀገሪቱ መንግስት በማህበራዊ ሚዲያ ላይ ታሪፍ ሊያስቀምጥ በመሆኑ ኡጋንዳን በመረጃ ነጻነት ረገድ ወደ ኋላ እየሄደች እንዳለች ያሳያል ብለዋል። ሚስተር ጆን በኢትዮጵያ ያለውን የፕሬስ ነጻነት ችግር መንግስት መፍታት አለበት ይላሉ።
Freedom of expression, press freedom in Ethiopia has been under siege, has been under attack, and a lot of
መረጃን በነጻነት የማግኘት መብትና የሚዲያ ነጻነት በኢትዮጵያ በጭቆና ስር ነው የነበረው። በኢትዮጵያ ያሉ ጋዜጠኞችና የሰብአዊ መብት ተከራካሪዎች በመንግስትና በግለሰቦችም ዛቻና ማስፈራሪያ ሲደርስባቸው ቆይቷል። በዚህ በአዲሱ አመራር አዲስ ጅማሬ ይኖራል ብለን ተስፋ እናደርጋለን።
በአምነስቲ ኢንተርናሽናል ኬንያ በተዘጋጀው የመታሰቢያ ፕሮግራም ላይ ጋዜጠኛ እስክንድር ነጋ ተገኝቶ በጋዜጠኝነት ህይወቱ ስላለው ተሞክሮ አጋርቷል። እስክንድር በንግግሩ በተለይ በምስራቅ አፍሪካ የመረጃ ነጻነት እንዳይከበር የአገር መሪዎች ችግር እንደሆነ ነው የተናገረው። በሀገሩ የጋዜጠኞች መብት እንዲከበር የኢትዮጵያ ጋዜጠኞች መትጋት አለባቸው ሲል አሳስበዋል።
ጋዜጠኞች ለዲሞክራሲ መታገል አለባቸው። ለራሳቸው መብት ብቻ መታገል አይገባቸው። የራሳቸውን ነጻነት እንዳልኩት በተናጠል ማስከበር አይችሉም። የነሱ መብት ያጠቃላይ መብቱ አካል ነው። ኢትዮጵያ ውስጥ አሁን ዲሞክራሲ ስለሌለ ለአጠቃላይ ዲሞክራሲ መብት መታገል አለበት። ከዛ በኋላ ነው ሙያው መኖር የሚችለው።
የዘንድሮ የዓለም የፕሬስ ነጻነት ቀን ዛሬ በአክራ ጋና እየተከበረ ይገኛል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች ተከታዩም ከዚሁ ከፕሬስ ቀን ጋር ወደ ተያያዘ ርዕስ ይወስደናል። ዓለም የፕሬስ ቀንን እያከበረ ባለበት በዛሬው ዕለት በዓለም ዙሪያ የሚገኙ ጋዜጠኞች ስራቸውን በመስራታቸው ብቻ የሚደርሱባቸውን የእስራት የማስፈራራትና የግድያ ተግባራት እየተጋፈጡ ናቸው ይላል። በዓለማችን ሐሳብን በነጻነት የመግለጽ መብቶችን ይበልጥ እንደሚገድቡ የተዘረዘሩት አገሮች ቁጥር ካለፈው ዓመት ጋር ተመሳሳይ ቢሆንም ቀድሞ ለመገናኛ ብዙሃን በጎ አመለካከት ከነበራቸው ወገኖች በኩል ዘንድሮ አዳዲስ ነገሮች ተከስተዋልም ሲል ያክላል። የፕሬስ ነጻነት ከመሻሻል ይልቅ ስጋቱ ጨምሮ ይገኛል ሲሉ የሰብአዊ መብት ጠበቆች እያስረዱ ነው። አሻ ታንዚም ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርቧል።
በዚህ በያዝነው ሳምንት ጋዜጠኞች ካቡል ከተማ ውስጥ የደረሰን ፍንዳታና ያስከተለውን ጉዳት ለመዘገብ ተጣድፈው ከስፍራው እንደደረሱ አንድ ራሱን የሚዲያው አካል አስመስሎ የቀረበ የእስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን አባል የታጠቀውን ፈንጂ ለኩሶ 9 ጋዜጠኞችን ገድሏል። ድርጊቱ ግጭቶች ባሉባቸው አካባቢዎች ጋዜጠኞች ምን ያህል ከባድ አደጋ እንደተጋረጠባቸው የሚያሳይ ግልጽ ምልክት ነው። በጦርነት ላይ ያሉ ሀገሮች ለመገናኛ ብዙሃን ሠራተኞች አሁንም አደገኞች መሆናቸው ይታያል። ዛሬ ለፕሬሱ ነጻነት ግን ጦርነት ብቻ አይደለም ዋናው ችግር። Reporters Without Borders ወይም ድንበር የለሽ ጋዜጠኞች ባወጣው ዓመታዊ የፕሬስ ነጻነት ሪፖርት መሠረት በሚዲያው ላይ ወከባው እያደገ የመጣው አምባገነን መሪዎች በሚያስተዳድሯቸው ሀገሮች ውስጥ ብቻ አይደለም። ለምሳሌ ዩናይትድ ስቴትስ በሪፖርቱ መሠረት ከቀድሞ ስፍራዋ 45 ወርዳለች። ሪፖርተርስ ዊዛውት ቦርደርስ እንዲያውም የዩናይትድ ስቴትሱን ፕሬዚደንት ዶናልድ ትራምፕን ክፉኛ ተችቷል። ጋዜጠኞችን እንደ ሕዝብ ጠላት አድርገው ያቀረቡትን ትራምፕ ሚዲያውን እያጥላሉ የሚናገሩ ናቸው ሲል አቅርቧቸዋል። የራፖርት ሳን ፍሮንቴ ባልደረባ ማርጎ አውን ያስረዳሉ።
We do see a correlation between this verbal violence against journalists from the presidency
ከፕሬዝዳንቱ በኩል በጋዜጠኞች ላይ የቃላት ጥቃት እየደረሰ መሆኑን እናያለን።
በሌሎች አካባቢ አካል ጥቃት መፈጸሙንም አስተውለናል። ሌላው በተጨማሪ ያየነው ነገር ግን በፕሬሱ ነጻነት ላይ የሚሰነዘሩ እነዚህን መሰሉ አስተያየቶች በዓለም ዙሪያ የመኖራቸው አንድምታ ነው።
የዋይት ሃውስ ቤተ መንግስት ባለስልጣን ሲመልሱ የትራምፕ አስተዳደር ከቀደሙት ሁሉ ለጋዜጠኞች ክፍት ነው ብለዋል። ሁኔታው ይሆኖ ሳለ በተቃራኒው የሚቀርቡባቸው ትችቶች ግን ፈጽሞ ታማኝነት አይኖራቸውም ሲሉም ቃል አቀባይ ሳንደርስ አስረድተዋል። ባለፈው ዓመት በዓለም ዙሪያ ስራቸውን በመስራታቸው ብቻ የታሰሩ ጋዜጠኞች ቁጥር ከመቼውም በበለጠ ኑሮ ተገኝቷል። በሲፒጂ ሪፖርት መሠረት ቱርክ፣ ቻይናና ግብፅ ዋና አሳሪዎች ናቸው። አውሮፓ የፕሬስ ነጻነትን በማክበር ተመስግኗል። ባለፈው ዓመት በዚያ አካባቢ ከስራቸው ጋር በተያያዘ ሕይወታቸውን ያጡ ጋዜጠኞች ሁለት ብቻ ናቸው። ህንድ በአርኤስኤፍ ሪፖርት መሠረት በመንግሥቱ ላይ ትችት የሚያቀርቡ ጋዜጠኞች በጠቅላይ ሚኒስትሩ ኔራንድራ ሞዲ የተቀጠሩ የሶሻል ሚዲያዎች ተጠቅተዋል። አንዲት የሂንዱን ቀኝ ክንፍ ጽንፈኝነት የተቸች ጎሪ ላንኬሽ የተባለች ጋዜጠኛ ተገላለች። በጎረቤት ፓኪስታን ሰዎች በኃይል እየታፈኑ ተወስደው መድረሻቸው ያለመታወቁ እንደሚያስፈራቸው ጋዜጠኞችና አነቃቂዎች ይናገራሉ። ሪፖርተር ዊዛውት ቦርደርስ እንደዘገበው ከሆነ ሚዲያው በአንዳንድ የሀገሪቱ ጉዳዮች ላይ ዘገባ እንዳያቀርብ አምባገነኑ ወታደራዊ አስተዳደር ይከላከላል። ጋዜጠኞች የሚሉት ስልጣን ላይ ያሉ ሰዎችን የመጠየቅ መብቶች እስካልተከበሩ ድረስ ሌሎች መብቶች በሙሉ ስጋት ላይ ይወድቃሉ ነው። የፕሬስ ነጻነት ዋናው የዲሞክራሲ ምሰሶ፣ ለማደግ የሚፈልግ ማህበረሰብ መሰረታዊ መብት ነው ሲሉም ያስረዳሉ።
ኢትዮጵያውያን ሳይዘገዩ የትስስራቸውን ሰንሰለቶች ማረምና ማስተካከል እንደሚገባቸው ርዕሰ ብሔሩ ፕሬዝደንት ዶክተር ሙላቱ ተሾመ አሳሰቡ። ሁሉንም ኢትዮጵያውያን በምልአት የሚያካትትና በብቃት የሚያሳትፍ የሀገር ግንባታ የጉዞ አቅጣጫ መንደፍ እንደሚገባም አስገነዘቡ። ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል።
ፕሬዝደንት ሙላቱ ተሾመ ዛሬ በብሾፍቱ ከተማ ለሚቀጥሉት 3 ቀናት የሚካሄድ አንድ አውደ ጥናት ሲከፍቱ ባደረጉት ንግግር ኢትዮጵያ እንደ አንድ ሀገረ መንግስት ረጅም ታሪክ እንዳላት አመልክተው ሀገራዊ ግንባታው ግን ከዚህ ረጅም ታሪክ ጋር የማይመጣጠን እንደሆነ ጠቁመዋል። ሀገራዊ ግንባታው የሚከናወንበትን መንገድም ሲያመለክቱ በህዝቦቿም ሆነ በሊቆቿ መካከል ያለውን የታሪክና የጥቅም ግጭቶች ወይንም ልዩነቶችን እያጠፋ ወይም እያጠበበ ስምምነትንና ውህደትን እያሰፋና እየገነባ የሚሄድ የህዝቦች ወይንም የቡድኖች ወይንም የዜጎች ቅሬታና ብሶት እየቀነሰ ሄዶ ወደ አንድ የሚመጋገብ እንጂ የማይጋጭ ህብረተሰባዊ ርዕይና ሁሉን አቀፍ ተጠቃሚነት የሚወስድ ፍኖተ ቀመር እንዲሆን ያስፈልጋል ብለዋል። አክለውም
የኢትዮጵያን ብሔሮች ብሔረሰቦችና ህዝቦች ማስተሳሰር የሚቻለው አንድም ያለፈውን የኢትዮጵያዊነት አኩሪ ታሪክ እንዲሁም መከራ አሊያም የመጻኢውን ጥሩ ዕድልና ተስፋ ጋሪነት ስሜት አዋህዶ የተመጠነ ሚዛን ላይ በማስቀመጥ ነው። የዚህ አይነት ሁሉን ኢትዮጵያውያን በምልአት የሚያካትትና በብቃት የሚያሳትፍ ለሁሉም አይነት አገራዊ ግንባታ እንዲሁም ልዩ ምሰሶዎችና ትውፊቶች እውቅና የሚሰጥ የጉዞ አቅጣጫ መንደፍ ይቻላል ብቻ ሳይሆን ይገባልም ነው።
ሀገራዊው ግንባታ የሚመራበት ፍኖተ ቀመር ያሉትን ለማዘጋጀትም 3 ዋና ዋና ጉዳዮችን ማስታወስ ያስፈልጋል ብለዋል ፕሬዚዳንት ሙላቱ። የወደፊቷ ኢትዮጵያ የዜጎቿ የብሔር ብሔረሰቦቿ እንዲሁም የሕዝቦቿ እስር ቤት መሆን ወይንም መምሰል የለባትም።
ያ ኢትዮጵያንና ኢትዮጵያዊነትን ያቆረቆዘ ያቀጨጨ መንግሥት ስለሆነ ሊንከተል አይገባም። ሁለተኛው የአሁኗን የወደፊቷ ኢትዮጵያችን አንድነቷን መፈለግ ያለባት ከተማከለ ሥርዓት ሳይሆን ብዛህነትን መቀበልና እንደ ጸጋ ቆጥሮ ማክበር ከሚል ፍጹም እምነት መሆን ይገባዋል። ሦስተኛውና ከነዛ የከፋው ደግሞ ኢትዮጵያ እንደ አገር ሆና ሳለ አንድ ህብር ሕዝብ መሆን ያቃትን አንድ ኢትዮጵያዊነት መገንባት የማንችል ውሃና ዘይት ፍሬና በሰል ዱባና ቅሎንን ስንቀጥል መሆኑን ተረድተን ሳይዘገይ የተስራችንን ሰንሰለቶች ማረምና ማስተካከል ይገባል።
ይህ በሀገር ግንባታ ላይ ያተኮረ አውደ ጥናት እንዴት እንደተዘጋጀና ለምን እንደተዘጋጀ የገለጹት የመርሃ ግብሩ አዘጋጅ ቡድን ሊቀመንበር ፕሮፌሰር ካሳሁን ብርሃኑ ናቸው።
በኢትዮጵያ የሀገር ብሔር ግንባታ ቀጣይነት ያለው የተግባር አቅጣጫ በእንግሊዝኛ Nation Building in Ethiopia, the Quest for an Enduring Direction ለሰኞው ፕሮጀክት መነሻ የሆነው ባለፉት ጥቂት ዓመታት በሀገራችን አንዳንድ አካባቢዎች የታዩ የህዝብ ቅሬታዎችና መነሳሳቶች በአግባቡ ካልተሰናገዱና ለቅሬታዎች መንስኤ የሆኑ ጉዳዮች በወቅቱ መፍትሄ ካላገኙ ሀገሪቱና ህዝቦቿን ውጤቱ አስከፊ በሆኑ ምስቅልቅል ሊያስገቡ ይችላሉ የሚል ተገቢ ስጋት ባደረባቸው በተወሰኑ ዜጎች የተወጠነ ተግባር ተኮር እንቅስቃሴ ነው።
በአውደ ጥናቱ በሚቀጥሉት 3 ቀናት 8 የውይይት መነሻ የጥናት ጽሑፎች እንደሚቀርቡ መርሃ ግብሩ ይጠቁማል። በመጨረሻም የውይይቱ ሰነድ ለመንግስት ፖሊሲ አውጪዎች እንደሚሰጥ ታውቋል። በአውደ ጥናቱ የመንግስት ባለስልጣናት፣ የሃይማኖት አባቶች፣ የተቃዋሚ ፓርቲዎች አመራር አባላት፣ የሲቪል ማህበረሰብ አባላት፣ የሀገርና የውጭ ተመራማሪዎች ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ ሁለተኛው አጋማሽንም በመለስካቸው ዘገባ ዘልቀናል። ወደ ቅንብሮቹ ነው የምንሻገረው። ስፖርት ነክ ዘገባ ነው።
ጨዋታ ጋር በተያያዘ ከቅርብ ጊዜ ወዲህ በተለያዩ የኢትዮጵያ ስታዲየሞች የተፈጠሩ ግጭቶች በሰው ላይ ጉዳት ማድረሳቸውና የግጥሚያ መርሃ ግብሮች እንዲሰረዙ ማድረጋቸው ተዘግቧል። ይህንን አስመልክቶ የኢትዮጵያ ፉትቦል ፌዴሬሽን ዛሬ የአስቸኳይ ስብሰባ ጠርቶ ውሳኔዎችን አሳልፏል። ገዛኸኝ ጽዮን መስቀል ተከታዩን ዘገባ ልኳል።
የኢትዮጵያ እግር ኳስ ዳኞችና ታዛቢዎች የሙያ ማህበር ትናንት በጠራው አስቸኳይ ጠቅላላ ጉባኤ ማንኛውንም ውድድር ለሶስት ሳምንት እንደማይመራ አስታውቋል። ይሁን እንጂ የኢትዮጵያ እግር ኳስ ፌዴሬሽን ከክለቦችና ከባለ ድርሻ አካላት ጋር ዛሬ በጠራው ስብሰባ ተወያይቶ ከዳኞች የሙያ ማህበሩ ጋር በፍጥነት ተደራድሮ ውድድሮች ከአንድ ሳምንት በላይ እንዳይቋረጡ ስምምነት ተደርሷል። በስፖርታዊ ጨዋነት መጓደል በዳኞች ላይ የደረሰውን ተደጋጋሚ ጥቃት የኢትዮጵያ እግር ኳስ ፌዴሬሽን ዋስትና የማይሰጣቸውና በክልል የጸጥታ ኃይሎች ከለላ የማይደረግላቸው ከሆነ የዳኝነቱን ስራ እንደማያከናውኑ የሙያ ማህበሩ በሰጠው የአቋም መግለጫ አስታውቋል። ኢንተርናሽናል አልቢትር ኢያሱ ፈንቴ መከላከያና ወልዋሎ አዲግራት ዩኒቨርሲቲ ባለፈው ሰኞ በአዲስ አበባ ስቴዲየም አጫውቷል። ከደረሰበት የድብደባ ውርጅብኝ ህይወቱን ያተረፈው የመከላከያው ተጫዋች ፍጹም ገብረ ማርያም መሆኑን ተናግሯል። ኢያሱ ፈንቴና ሊዲያ ታፈሰ እሷም ኢንተርናሽናል አልቢትር ናት በጉባኤው ላይ በየተራ ብሶታቸውን እልህ እየተናነቃቸው እንዲህ ገልጸዋል።
እኔ ኦሬዲ እንኳን ቀድም የጤና ጸሎት ከተደረገላቸው ሰዎች ውስጥ አንዱ ልሆን ይችል ነበር። በእውነት ነው የምነግራት። እኔ ውስጤን እያመመኝ ነው የምነግራት። እኔ ላጠፋ እችላለሁ፣ ሰው ነኝ። ግን ህግና ደንብ አሉ። ካጠፋው እንኳን እኔ አዲስ አበባ ስቴዲየም ሶስት ፔናልቲ ሰጥቼ አውቃለሁ። ሶስት ፔናልቲ ሰጥቼ ቲሞች ተቀብለው ነው የሄዱ። ደግሞ እኔ ውስጤ ንጹህ ሆኜ ነው የምመጣው። ስመጣ
ለምንድን ነው ስለ ፕሪሚየር ሊግ እንዳወራው? ከፍተኛ ሊጉ ምን እየተደረገ ነው? መቼ ነው የተጀመረው ከፍተኛ ሊግ? ያኮነ የተባዘተ ፕሪሚየር ሊጉ ላይ መጥቆቻለሁ። እነዛ ክለቦች መጀመሪያ የት ነበሩ? የት ነበር ጸቡን ሲያነሱት የነበረው? ትናንትና ታቸው ነው እኮ ነው። ዛሬ ብሔራዊ ሊግ ብታዩ ያሳፍራል። ሴቶች ውስጥ ቢሆኑ፣ የሴቶች አሰልጣኞች ውስጥ ቢሆኑ ስንቱን ዳኛ ነው እያዋረዱ። ስንቱ ሴት ዳኛ ናት መልበሻ ክፍል እየተቆለፈባት የምታጫውተው ሲወጡ። ስድብ ውስጥ ስለማታዩት ሮታቻለሁ። ራሳችሁ ፕሪሚየር ሊጉ ላይ ስላላችሁ የራሳችሁን ቁስል ብቻ ነው እያዳመጣችሁ፣ የራሳችሁን ቁስል ብቻ ነው ልታሽጉ እየቸኮላችሁ ያላችሁት። የሌላ ሰው ቁስልስ? የሌላ ሰው ስሜትስ? ዳኝነት የሚለው ራሱ አሳፋሪ ነው። አፈርኩበት በሙያዬ ዛሬ አፈርኩ የሚያስከብረኝ አካል ስለሌለ።
የሙያ ማህበሩ ምክትል ሰብሳቢ ሚካኤል አራያም በበኩሉ እንዲህ አሰምቷል።
በኢትዮጵያ እግር ኳስ ፌዴሬሽን ህግ ተጥሷል። የተጣሰ ህግ ደግሞ ለዚህ ሁሉ አድርሶናል። አሁን የወልዲያ የወሏለ የምን ያን የምንናገረው መጀመሪያ ከሶስት አመት በፊት ችግር የተነሳ ከሁለት አመት በፊት ችግር የተነሳ ነው።
በሌላ በኩል ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ዛሬ በጠራው የክለቦች ስብሰባ ላይ ሁሉም የክለቦች ተወካዮች በዳኞች ላይ የደረሰውን ችግር አሳዛኝ መሆኑን ገልጸዋል። ይህም እንዳይደገም በጋራ እንሰራለን ብለዋል። የኢትዮጵያ እግር ኳስ ፌዴሬሽንና የዳኞች ሙያ ማህበሩ በአጭር ጊዜ ተገናኝተው የሶስት ሳምንት የዳኝነት ስራ ማቆሙን ለማስቀልበስ እንዲደራደሩ ውሳኔ ተደርሷል። የዚህ ሳምንት ውድድሮች ወደ ቀጣይ ሳምንት እንዲሸጋገሩ ፌዴሬሽኑ አስታውቋል።
አድማጮች፣ ከአዲስ አበባ የተጠናቀረውን አነጋጋሪውን ሰሞንኛ የስፖርት ዘገባ ነበር የተከታተላችሁት። አሁን ወደ ተከታዩ በእለቱ ጉዳይ ላይ ወዳተኮረ ቅንብር ነው የምንሻገረው። እሺ፣ ቀደም ብለን እንደጠቆምነው በእለቱ ላይ ያተኮረ ዝግጅት ነው። በእለቱ ላይ ያተኮሩ በርከት ያሉ ዘገባዎች አቅርበናልና እለቱ ምንድነው ለምትሉ የፕሬስ ቀን ነው። ሶስት ተወያዮችን ጋብዘናል። የዋዜማ ራዲዮ መስፍን ነጋሽ ከስቶክሆልም፣ ቀደም ሲል መራሄ ኤዲተር በነበረባት ከአመታት በፊትም ከህትመት ውጭ በሆነችው አዲስ ነገር በብዙዎች ዘንድ ይታወቃል። ሌላዋ ተወያይ የአዲስ ስታንዳርድ የእንግሊዝኛ መጽሔት ዋና አዘጋጇ ጸዳለ ለማ ናት። ከስቴት ኦፍ ኒውዮርክ ዩኒቨርሲቲ የድህረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነም በውይይቱ ተሳትፏል። አሁን በቀጥታ ወደ ውይይቱ ልውሰዳችሁ። በተለየ ትኩረት የምንሳብለትን የራሳችን ብቻ አይመስለኝም የፕሬስ ነጻነት፣ ይልቁንም ደግሞ ሀሳብን በነጻነት የመግለጽ ነጻነት በሌለበት ለውጥ የሚባልም ዲሞክራሲ አይሆንምና፣ መስፍን የቀድሞ የሙያ ቤትህን አዲስ ነገርን ጋዜጣ ባልደረቦችን የመሰለ ሁላችሁም አገር ለቃችሁ ወጥታችኋል እስከማውቀው ድረስ ገና የህትመት ብልጭታ መታየት በጀመረበት ማግስት ቁጥሩ ያን ያህል ባይደርስም እንደ ሐኪሞቻችን ሁሉ ዛሬ ምናልባትም የሚበልጡት ውጭ ያሉ እስኪመስል ድረስ ጋዜጠኛ ሁሉ ከሀገር የወጣባት ሀገር ናትና የምናገነው አይመስለኝም። በእርግጥ ተስፋ አለ ወይ? ሀሳብም የመግለጽ ነጻነት ዛሬ አያስከስስም ወይ በኢትዮጵያ? ጸዳለ፣ ካንቺን ጀምር እስኪ፣ የራስሽንም የሌሎችንም ጨምረሽ።
እሺ፣ አመሰግናለሁኝ። እኔ አንዳንዴ የፕሬሱን ሁኔታ ወይም የመገናኛ ብዙሀን ሁኔታ ስመለከት መገናኛ ብዙሀን ካለበት ሁኔታ ይልቅ ፖለቲካው ለውጥ እያመጣ ያለ ይመስለኛል። ምናልባት ፖለቲካው ለውጥ እንዲያመጣ ተስፋም ስለማደርግ ሊሆን ይችላል። በመገናኛ ብዙሀን ረገድ ስንመለከት እጅግ በጣም ውስብስብ ሁኔታ ውስጥ የገባ ኢንዱስትሪ ነው። ኢንዱስትሪ ደረጃም አልደረሰም ለነገሩ። ወይም በነጻ የመነጋገር ነጻነትን ሁኔታ ሲመለከቱ ብዙዎቹ የሚያስቡት ምንድን ነው? መንግስት ሰዎች እንደልባቸው እንዳይናገሩ ተጽዕኖ አሳድሯል፣ የሚናገሩትን ሚዲያ ዘግቷል፣ እንደዚህ ነው፣ ይህንን አድርጓል። ነገር ግን የኢህአዴግ መንግስት እንደዚህ አይነት እርምጃዎችን በነጻ ሚዲያው ላይ መውሰድ ይዞ የመጣው ኮተት አለ። አብሮ ኮተቱ ምንድን ነው? ለእኔ በህዝቡ ረገድ የሚኖረን ተጽዕኖ። ምክንያቱም መንግስት እየዘጋ እንደነ አዲስ ነገር ወይም ደግሞ ሌሎች ሚዲያዎችን ሲዘጋ ዝም ብሎ አይደለም የተቀመጠው። በዚህኛው በቀኝ እጁ ይሄኛውን ይዘጋና በግራ እጁ የኔ የሚላቸውን ሚዲያ ያቋቁማል። ይሄ በጣም ትልቅ ተጽዕኖ ያለው አካሄድ ነው። ለእኔ ጥሩ ናቸው መልካም ናቸው የሚላቸውን ሚዲያዎች አይነካም፣ እኔን ይጎዱኛል የሚላቸውን ይዘጋል። ወይም ደግሞ በተለያየ መልኩ ከጥቅምና ከገበያ ውጪ ያደርጋቸውና በጎን ግን ለራሱ የሚስማሙ ወይም እሱ እጁ ያለበት የሚደግፋቸው መንግስት የሚፈልገውን መልእክት ማስተላለፍ የሚፈልጉ ሚዲያዎችን የመደገፍ የማቋቋም አይነት እርምጃ ነው ያለው። ይሄ ደግሞ የነጻ ሚዲያ ተአማኒነትን በፈጠራቸው ሚዲያዎች መወከል መቻሉ ነው። ይሄ በጣም ብዙ ጊዜ የሚፈጅ ነው። ከህዝቡም አስተሳሰብ ውስጥ እስኪወጣ ድረስ የህዝቡንም እምነት እስከምናገኝ ድረስ የራሳችንን እንደ ሚዲያ ተቋቁመን ኖረን የተሻልነን ብለን ይህንን ለማቅረብ እጅግ ብዙ ጊዜ የሚፈጅ ነው። ሌላው ብዙ ጊዜ የማይታየውና የማይታወሰው በህዝቡም ደረጃ የመንግስት በነፃ ሚዲያው ላይ እንደዚህ ጠንክሮ ከጥቅም ውጪ ማድረግ የፈጠረው አለ። የነፃ ሚዲያው የመቋቋም አቅም፣ የተሻለ እውቀት ያላቸውን ጋዜጠኞች እሱ ጋር እንዲሰሩ የማድረግ ለምሳሌ አዲስ ስታንዳርድ እንድታነሳ የገንዘብ አቅሙ የተሻለ ጋዜጠኛ ቀጥሮ ተወዳዳሪ በሆነ የሌበር ማርኬት ውስጥ የተሻለ ጋዜጠኛ ይዞ የተሻለ ስራ እንዳይሰራ ጭምር ነው የተጎዳው። ይሄ ምንድነው? ዝም በል ከማለት በላይ ነው ጉዳቱ ማለት ነው። ከምንናገረው ነገር ሴንሰር ወይም ደግሞ እየፈራን የምንተዋቸውን ነገሮች ከዛ በተረፈ ደግሞ ማድረግ የምንችለውን ነገር እንኳን እንዳናደርግ ጭምር ነው አቅማችን የተሽመደመደው። ይሄ ብዙ ጊዜ የሚፈጅ ነው ለመምጣት። ለምሳሌ የግሉ ሴክተር ወይም ደግሞ ግሉ ቢዝነስ ከግል ሚዲያ ጋራ ወይም ከእንደኛ አይነት ሚዲያ ጋራ እንዳይሰራ ኢህአዲግ ድምጽ አውጥቶ አይ ከዚህ ሚዲያ ጋር አትስራ ባይለው እንኳን ኢህአዲግ የፈጠረው አትሞስፌር አለ። የፍርሃት አትሞስፌር አለ። ያ አትሞስፌር እነዚህን ሰዎች ከኛ ጋር እንዳይሰሩ ይከለክላቸዋል፣ ለኛ መረጃ እንዳይሰጡ ጭምርም ማለት ነው። ከኛ ጋር አብሮ መታየትም ጭምር ፍርሃት የፈጠረበት ሁኔታ ነው ያለው። ስለዚህ ባይነግራቸውም ማለት ነው የተፈጠረው እንትንና ይሄ ትልቅ ብዙ ጊዜ ረጅም ጊዜ የሚፈጅ ነው። እንደው ቢፈቅድልን እንኳን እንደፈለግን ብንጽፍም መንግስትንም ብንወቅስ ይሄ ነገር ቢፈቅድልን እንኳን እነዚህ ነገሮች አብረው የመጡት ሚዲያውን አቅም ሰቅዘው የያዙት እነዚህ ጉዳዮች እስኪፈቱ ድረስ እጅግ ረጅም ጊዜ የሚፈጅ ነው ይመስለኝ። ጅማሬውም አይታየኝም በአሁኑ ሰዓት። ምክንያቱም ኢህአዴግ የተደላደለው በአሁኑ ሰዓት የሚፈልጋቸውን ሚዲያዎች ፈጥር ያለው ብሎ ነው። ስትመለከት በሱ የሚፈልጋቸው ሚዲያዎች ጋር እኛ የመወዳደር አቅሙም አይኖራል፣ በምንም ተአምር አይኖራል። እና ይሄ ነው ለእኔ የሚታየኝ። ትንሽ ዳርክ ነው። እኔ ከሚዲያው ይልቅ ፖለቲካው ትንሽ የመለወጥ ተስፋ ያለው ይመስለኛል በዚህ ረገድ ማለት ነው። ጥያቄህን
መልሰሻል። ጸለምተኛ ሁኔታ ነው የነገሰው የሚል ነው። የፍርሃት ድባብን መንገስ በገዛ ራስ ላይ የሚጣል ገደብን ጨምሮ የመገናኛ ብዙሃኑ ያለባቸውን መልከ ብዙ ፈተናዎች እንዲንቀሳቀሱ ከሚፈቀድላቸው ሌሎች አይነት የመገናኛ ብዙሃን ጭምር ነው ገፍተሽ ይሄድሽው ሰዳለ። መስፍን፣ ይሄ ጸለምተኛ ሁኔታን ፈጥሯል ያለችውን እስኪ ባንተ በኩል ተመልከተው። ከአመታት በፊት በሁኔታ ስትንቀሳቀሱ በነበረበት ነው ያ ሁኔታ ተፈጥሮ ዛሬ ሁላችሁም የወጣችሁት። ከዚያም በኋላ ብዙ ጋዜጠኞች ታስረዋል፣ ብዙ ጋዜጠኞችም ተሰደዋል። ፖለቲካው ምናልባት ይሄን ጸለምተኛ ሁኔታ ይገፍ ይሆን? ይሄን ጨለማ ያጠላበትን ሁኔታ ፖለቲካው ጋር የሚቀየረው ይቀየረው ይሆን ወይስ አንዱ ሌላውን ይረዳ?
ጸዳለ ባለችው በሙሉ እስማማለሁ። እውነት ለመናገር ፖለቲካችን በበጎ ገጽታው የሚቀየር ከሆነ በእርግጠኝነት ሀሳብን የመግለጽ ነጻነት አብሮ የተወሰነ መሻሻል ሊያሳይ እንደሚችል መጠበቅ እንችላለን። ግን ሀሳብን የመግለጽ ነጻነትን በተመለከተ ስንነጋገር ሁልጊዜም ይሄ ነጻነት ከጋዜጦች እና ከጋዜጠኞች በፊት የዜጎች መሆኑን በጣም ማስታወስ ያስፈልጋል። ሰዎች ሻይ ቤት ቁጭ ብለው ከጓደኛቸው ጋራ ማን ነው ያዳመጠኝ ያለው ብለው ሳይገላመጡ መንግስትንም ማንኛውንም ባለስልጣን የፈለጉትን ጉዳይ ማውራት የሚችሉበት ኢንቫይሮንመንት ከባቢ መፈጠር አለበት እና ሐሳብን የመግለጽ ነጻነት ከሁሉ አስቀድሞ የዜጎች ሰብአዊ መብት ከዛ በኋላ ነው ጋዜጦችና ሚዲያው የዚህ ተጠቃሚ የሚሆኑት ሙሉ ጊዜያቸውን በሱ ስለሚጠቀሙ ካልሆነ በስተቀር። ወደ ኢትዮጵያ የመገናኛ ብዙሃን ሁኔታ ስንመጣ እኔም እንደው መጀመሪያ ይፈታሉ ከመላቸው ችግሮች መደዳ አላገኘውም። ምክንያቱም የዴሞክራሲያዊ ለውጥ እንቅፋት ሊሆኑ ይችላሉ ከመላቸው በእኔነት የተለያየ ፍላጎት ያላቸው ቡድኖች ውስጥ በኢህአዴግ ውስጥ ያሉና የመገናኛ ብዙሃኑን ዘርፍ በፖለቲካዊና በኢኮኖሚያዊ ምክንያት መቆጣጠር የሚፈልጉ ቡድኖች አሉ። አሁን መድረኩ ስላልሆነ ወደ ዝርዝር መግባት አያስፈልግ ይሆናል እንጂ ሁለት ነገር ይፈልጋል። እውነት ለመናገር የፕሬስ ነጻነት በማንኛውም ማህበረሰብ ውስጥ አንደኛው ሐሳብን የመግለጽ ነጻነት መሰረታዊ የሰብአዊ መብት እንደሆነ የሚያምንና ይሄን ለማስከበር የቆረጠ ፍርሃት ያስፈልጋል። ኢትዮጵያ ውስጥ እሱ የለንም። ህገ መንግስት ላይ አንቀጽ መጻፍ ምናምን እሱ ማንም ሰው ቤቱ ሊያደርገው የሚችል ኤክሰርሳይዝ ነው። በተግባር ግን የለንም። ኢህአዴግ እስካሁን እንዳሳየን ይሄንን መብት አይቀበልም፣ አያከብርም። አንድ እሱ ነው። ሁለተኛ የሚያስፈልገው መኖር ያለበት ሁኔታ መብቱን ከማወቅና ከመጠበቅ በተጨማሪ በራሱ የሚተማመን መንግስት ያስፈልጋል፣ ወይም ፓርቲ ሐሳቦቹን ለገበያ አውጥቶ ተከራክሬ ገበያው ላይ አሸንፌ በሐሳብ በልጬ እመረጣለሁ፣ ካልተመረጥኩ ደግሞ ስልጣን እንለቃለሁ፣ ተቃዋሚ ሆናለሁ የሚል በራሱ የሚተማመን በሐሳቡ የሚተማመን ፓርቲዎች ያስፈልጋሉ። ኢትዮጵያን እየመራ ያለው ፓርቲ እንደዚህ አይነት በራስ መተማመን ያለው ፓርቲ አይደለም። አንዱ ጋዜጦችንና ጋዜጠኞችን የሚያሳድግበት ዋናው ምክንያት በራሱ በሐሳቡ በርዕዮተ ዓለም በፖሊሲዎቹ ሐሳብ ስለማይተማመን ነው። እነዚህ ሁለቱ በሌሉበት የኢትዮጵያ የፕሬስ ሐሳብን የመግለጽ ነጻነት ይሻሻላል ብዬ ለማመን በጣም ይከብደኛል። በዛ ላይ አንድ የመጨረሻ ነጥብ ማጨመር የምፈልገው ሁኔታው በዚሁ መቀጠሉ የኢኮኖሚና የፖለቲካ ጥቅም የሚያስገኝላቸው ቡድኖች አሉ። ይሄንን መርሳት የለብንም። በዚሁ እንዲቀጥል የሚፈልጉ ቡድኖች አሉ። ይሄንን እንግዲህ አብይ ቤት እንደሚያስተናግደው ጠቅላይ ሚኒስትር አብይ ምን ይሆናል።
ለሰዓቱ እንዲስማማ በሚል አጠር ብሎ የተሰናዳውን በኢትዮጵያ ፕሬስና የንግግር ነጻነት ዙሪያ የተካሄደ ውይይት ነበር አድማጮች የተከታተላችሁት። ቀደም ሲል በወቅታዊ የኢትዮጵያ ጉዳዮች ላይ ባተኮረ ውይይት መስፍንና ጸዳለ በዚህም ላይ አብረውት የተሳተፉት በስቴት ኦፍ ዩኒቨርሲቲ ኦፍ ኒውዮርክ የድረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነም የዚህ ውይይት አካል ነበረ። ሰፋ ያለውን ሶስቱም የሚገኙበት ውይይት በድረገጻችን ላይ እናኖራለን። ለአሁኑ ግን እንግዶቼን ጸዳለ ለማን፣ መስፍን ነጋሽና ሄኖክ የማነን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አድማጮች ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ መጨረሻው የምሽቱ ቅንብር ደርሰናል። የተፈጥሮ አካባቢ
አዘጋጅና አቅራቢ ሶሎሞን አባተ።
አስራችን ዘጠኛችን እጅግ የተበከለ አየር እየተነፈስን በየዓመቱ ከመካከላችን በሚሊዮኖች የሚቆጠር ሰው በዚሁ ብክለት መመረዝና መታወክ ምክንያት ይረግፋል። የዓለም የጤና ድርጅት ያወጣው አዲስ የጥናትና የክትትል ሪፖርት በ108 ሀገሮች ውስጥ የተደረጉ የ4300 ከተሞችን እንቅስቃሴና ቅኝት አካቷል። በዚህ የአየር ብክለት በበዛ ሁኔታ የሚጎዱት ታዲያ በድህነት ውስጥ የሚኖሩ ሀገሮች መሆናቸውንም ይሄው የWHO አዲስ ሪፖርት ይናገራል። በሞንጎሊያ ዋና ከተማ ኡላንባታር የመታፈንን አደጋ ለመከላከል አሁን ሰው እየተጠቀመ ያለው ኦክሲጅን ኮክቴል የሚባል ዘዴ ነው። እንደ ውሃ ሁሉ ንጹህ አየር በእቃ ይዘህ መዞር ወይም ከየሱቁ በችርቻሮ መግዛት ነው። የሞንጎሊያ ክረምት ብርቱ ነውና ለማሞቂያ ሲባልም ብዙ ሰው ከሰል ስለሚያቀጣጥል የኦክሲጅኑ ብልቃጥ ዋጋ ያሻቅባል። ኦክሲጅንን እንደ ኮክቴል መጠጣት ወደ ሰውነት ፈጥኖ መድረስ እንዲችል እንደሚያግዝ የችርቻሮ ነጋዴቱ አምጋላን ቱፍሽንግቶክቶ በሞንጎሊያ አፍ ይናገራሉ። ሳይንቲስቶቹ ደግሞ እንዲህ አይነቱ ግንዛቤ ከየት የመጣ እንደሆነ እንደማያውቁና እንዲያው ቅብጥርጥር ድጤ ነገር መሆኑንም ይናገራሉ። የችግሩ መብዛትና ብርታት ግን የማያስብልና የማያስጨብጠው የለምና ሰው እንዲህ አይነቱን መሰረተ ቢስም ቢሆን መላ እያለ ቢቀባበል ምን ይፈረድበታል? እዚያችው ኡላንባታር ከተማ ውስጥ ያለው የአየር ብክለት መጠን የዓለሙ የጤና ድርጅት ጣሪያ ወይም ቀይ መስመር ብሎ ከቆረጠው ጥግ በመቶ ጊዜ ያሻቀበ መሆኑን የድርጅቱ ባልደረባ ማሪያ ኔይራ ለቪኦኤ ገልጸዋል።
The real solution on avoiding the problems caused on your lungs and your
በአየር ብክለት ምክንያት በሳምባ ላይና በደም ዝውውር አካላትና ስርዓት ላይ ለሚደርስ መታወክ እውነተኛው መፍትሄ የአየርን መበከል መቀነስና ለተበከለ አየር ከመጋለጥ ራስን መጠበቅ ነው።
በአየር መበከል ምክንያት በየአመቱ ቁጥሩ 7 ሚሊዮን የሚሆን ሰው በአለም ዙሪያ እንደሚሞት የዓለም የጤና ድርጅት ስሌት ይጠቁማል። ሰልፌት፣ ናይትሬትና ጥቀርሻን የመሳሰሉ ደቃቃና ወደ ውስጣችን በቀላሉ የሚገቡ ጎጂ ንጥረ ነገሮችና በካዮች ወደ ሳምባና ወደ ደም ዝውውር ስርዓት ጠልቀው የዘለቁ ለደም ብዛትና ከደም ግፊት ጋር ለተያያዙ የጤና አደጋዎች፣ ለልብ መታወክ፣ ለሳምባ ካንሰር እንዲሁም የሳምባ ምችን ለመሳሰሉ የመተንፈሻ አካላት ቁስለትና ቀውስ ይዳርጋሉ። የዓለም የጤና ድርጅት ያሰባሰበና ያቀናጃቸው አሃዞች ምንም እንኳ እውነታውን በብዙ ሊሸፍኑ የሚችሉና አንዳንድም የተደበሰበሱ ናቸው ቢባልም በአካባቢ ብክለት ምክንያት በዓለም ከሚደርሰው የሞት መጠን 90% የሚመዘገበው በአፍሪካና በእስያ አገሮች ውስጥ መሆኑን ተንታኞች ይናገራሉ። የእንግሊዙ በርሚንግሃም ዩኒቨርሲቲ ዊሊያም አቪስ አንዱ ናቸው።
When discussing acclimation it's important to acknowledge its particular impact on for example
ስለ አየር ብክለት ስንነጋገር በተለይ በሕፃናትና በጨቅላ ታዳጊዎች፣ በአዛውንት ቀድሞም የልብ የደም ዝውውር ስርዓት የሳምባና የመተንፈሻ አካላት ጤና እክል ባለባቸው ሰዎች ላይ እንቅስቃሴ የሚበዛባቸው መንገዶችና አውራ ጎዳናዎች፣ ፋብሪካዎችን በመሳሰሉ የብክለት ምንጭ በሆኑ አካባቢዎች ወይም በቅርበት በሚኖሩ ሰዎች ላይ እንዲሁም ዝቅተኛ ደሞዝ በሚከፈልባቸው ብዙ ጊዜ የቁጥጥር አሰራሮች በማይኖሩባቸውና የተጠበቀ ክትትልም በማይደረግባቸው የተፋፈጉ የሥራ ቦታዎች ላይ በሚሰሩ ሰዎች ላይ ያ ብክለት የሚያደርሰውን ጫና መገንዘብ ይገባናል።
አቪስ እና የበርሚንግሃም ዩኒቨርሲቲ ባልደረቦቻቸው አፍሪካ ውስጥ ከሚገኙ እኩዮቻቸው ጋር ተጋግዘው አዲስ አበባን፣ ካምፓላን፣ ናይሮቢን የመሳሰሉ ከተሞች እጅግ የፈጠነ እድገትና መስፋት በአየሩ ጥራት ላይ እያደረሰ ያለውን ጉዳትና ጫና ገምግመዋል። በ2050 ዓመተ ምህረት ከዓለም ሕዝብ 2/3 የሚሆነው በከተሞች ውስጥ እንደሚኖር ተተንብየዋል። በመጪዎቹ 30 ዓመታት ውስጥ ማለት ነው። ዊሊያም አቪስ ከቪኦኤ ጋር በስካይፕ ተነጋግረዋል።
It is in the poor informal assessments on the period and periphery that growth is expected to be greatest.
የከተሞቹ እድገት እጅግ የበዛ የሚሆነው ድህነት በበዛባቸው መደበኛ ባልሆኑ የከተሞች አካባቢዎችና ዙሪያቸው እንዲሁም ከተማ ቀመስ ሰፈራዎች ላይ ነው። በአግባቡ ሳይጠኑና ሳይታቀዱ በፈጠነ ሁኔታ የሚመነደጉና የሚጨናነቁ የተስተካከለ አመራርና የአስተዳደር ስርዓት የሌላቸው ከተሞች እጅግ በተበላሸና በተበከለ አካባቢና አየራቸው የሚታወቁ የድህነት የመበላለጥና የአካባቢ መቆሸሽ ምንጭና ማዕከል ነው የሚሆኑት።
ብዙ ትላልቅ ከተሞች የአየር ብክለትን ጥናታዊ ቀመሮችና መረጃ ለመጀመሪያ ጊዜ በማሰባሰብ ሥራ ውስጥ በመግባታቸውና የፖሊሲ ተነሳሽነታቸውም ፍሬ እያስገኘ በመሆኑ ለውጥ የማየት አዝማሚያ እንደሚስተዋል የዓለም የጤና ድርጅት አስታውቋል። ለምሳሌ የሜክሲኮ ዋና ከተማ ሜክሲኮ ሲቲ አስተዳደር በወሰደው የፖሊሲ ውሳኔ በአውሮፓ የዘመን አቆጣጠር በ2025 ዓመተ ምህረት በመጪዎቹ 6 እና 7 ዓመታት ውስጥ ማለት ነው ከከተማይቱ መንገዶች ላይ በናፍጣ የሚንቀሳቀሱ ተሽከርካሪዎችን ሙሉ በሙሉ ለማገድና ለማስወጣት ቆርጧል። የሞንጎሊያ መንግስት በከተሞች ውስጥ ለሚገኙ ትምህርት ቤቶች የአየር ማጣሪያ ስርዓቶችን ለመዘርጋትና ለመሳሪያዎቹ የሚያስፈልገውን ወጪ ለመሸፈን ወስኗል። ይሁን እንጂ ይህ ነበልባልንና የበሽታ ምልክቶችን ለመከላከልና ለማጥፋት መድከም ነው ይላሉ ተንታኞች። ዛሬ የሚያስፈልገው የአየር ብክለትን ከምንጩ ማቆም ነው።
አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አብቅቷል። ያስተናገድናችሁ ያዳነች ተሳየና
እኔም አሉላ ከበደ በዚህ በመሰሙት በእለቱ ስልት እንሰናበታለን። ድምጻዊ ቴዎድሮስ ሙሲሳ ጋዜጠኛው ደናደሩ ደምንከር መሻል ረጋ ሰከናልሽ ነው ቱብሶ ብሻል የነ ማምበከና የነ ማን ፈረሰ Yet vet fish kaudera yet us mak lebese yet insemau nese ye yele tarik shi ajere mia senye wada burgwa dashi afumiro mia ke
Yeah, you're a fraud, you're a fraud, you're a fraud, you're a fraud.